ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የጋቢና ቪኦኤ መሰናዶ ጀምሯል። ለምሽቱ ያዝናቸውን እናስተዋውቃችሁ።
በሕገ መንግስት ገለልተኛ ነጻ ሆኖ እንደሚሰራ በሙያ ብቻ እንደሚያገለግል አልተጠቀሰም። እዚህ የሚገቡ ሰዎች ተመዝኖ ይገባሉ ተፈትኖ ይገባሉ ይባል መጠቀስ አለበት። የመጀመሪያው የህግ ማዕቀፎችን ማዘጋጀት ያስፈልጋል ማለት ነው።
የአዲስ አበባ ከተማ መስተዳደር በየደረጃው ለሰጣቸው ፈተናዎች ዙሪያ የተነሱን ሰጣ ገባ በተመለከተ ዘገባ አለን። ሌሎች ወጣት ተኮር መስተናዶችና ጥንቅሮችንም ይዘናል። ኤደን ገረመው የምሽቱን መስተናዶ በመምራት ኤልያስ አስማራ ደግሞ የድምፅና ምስል ምህንድስን በመከወን ከመላው የአሜሪካ ድምፅ የዲጂታልና የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። ለምሽቱ ቀዳሚ ያደረግነው ዘገባ መጀመሪያ ላይ ያስተዋወቅናችሁ ነው። የአዲስ አበባ ከተማ አስተዳደር በየደረጃው ላሉ ሰራተኞቹ የሰጠው የምዘና ሂደት ችግሮች ነበሩበት ብለው እንደሚያምኑና ፈተናው የታረመበት መንገድም በገለልተኛ አካል እንዲታይ መጠየቃቸውን አንድ ተፈታኝ ለአሜሪካ ድምጽ ተናግሯል። ፈተናው የታረመው በአዲስ አበባ ዩኒቨርሲቲ በሚስጥር ነው ሲል የክልሉ አስተዳደር የአሜሪካ ድምጽ ላቀረበለት ጥያቄ ምላሽም ሰጥቷል። መንግስት ከምዘናው በፊት በሲቪል ሰርቪስ ዙሪያ አስቀድሞ ሊሰራቸው የሚገቡ ጉዳዮች መኖር ነበረባቸው የሚል ሐሳብ እንዳላቸውም የህዝብና አስተዳደርና ልማት አመራር ባለሙያ ሐሳባቸውን አካፍሏል። አስማማው አየነው ተከታዩን ዘገባ አሰናድቷል።
የአዲስ አበባ ከተማ አስተዳደር የመንግስት ተቋማት ጥራት ያለው አገልግሎት መስጠት እንዲችሉ በሚል ከ15000 በላይ ሰራተኞች የብቃት ምዘና ፈተና እንዲወስዱ ማድረጉን ተናግሯል። ለፈተናው ከተቀመጡት ያለፉት 6517 መሆናቸውን የከተማው የፐብሊክ ሰርቪስና የሰው ሀብት ልማት ቢሮ አስታውቋል። አለማለፋቸው ከተነገራቸው መካከል መሆናቸውን የገለጹልን ስማቸውንና የሚሰሩበትን ቦታ ብንገልጽ ከስራ ልባረር ይችላሉ በሚል ስጋት ማንነታቸውን እንድንደብቅላቸው የጠየቁን አንድ የወረዳ ሰራተኛ የፈተና ሂደቱ ችግሮች ነበሩበት ሲሉ ቅሬታቸውን አሰምተዋል።
መጀመሪያ የሆነ ጭምጭምታ ወሬ ነበረ፣ ፈተና ይኖራል የመንግስት ሰራተኛ ምናምን የሚል ወሬ ተሰማ። ከዛ በኋላ በሆነ ቀን ፈተና ትፈተናላችሁ ሐሙስ ማታ ማለት ነው ወደ 10 ሰዓት አካባቢ ክፍለ ከተማ ካልሄዳችሁ ኦሬንቴሽን ትወስዳላችሁ አሉን። በማግስቱ ደግሞ የነርስ ቴክኒክ ችግር ምናምን ባሉት ከፈተና ቦታው ሄደን ስንጉላላ ውለን ተሰረዘ ተባለ። እንደገና መልሰን ቅዳሜ በ20 ተፈተንን ማለት ነው። እና የፈታተኝ ሂደቱና በደንብ ግልጽ አላረጉልን ነበረ። ከዛ በኋላ ሰነዶቹ ወጡ ማለት ነው። ለምሳሌ ቡድን መሪና ዳይሬክቶሬት አመራር የሚለው 40% በላይ በአንድ ተቋም መያዝ ወይ ደግሞ በአንድ መስሪያ ቤት መያዝ እንደማይችል ምናምን የሚለውን በሰነድ ቀርቧል ማለት ነው። የፈተኑን ፈተና የባህሪ ብለው ሙስና ጋር በተያያዘ የተወሰኑ 5 ጥያቄዎች ናቸው። ክፍት ነው፣ ኦፕን የሆነ ጥያቄ ማለት ነው። ጻፍ ጥያቄ ነው የተሰጠው። ከዛ ደግሞ በዘርፍ ብለውም እንደዚሁ ጻፍ ጥያቄ የሰጡን ማለት ነው። 5 ጥያቄ። ዙሮ ዙሮ ምንድን ነው ጥያቄው ሰው ማለት እንደመሰለው የሚመልሰው ጥያቄ ነው።
ፈተናው በተለያዩ ቋንቋዎች መሰጠቱን የሚናገሩት ቅሬታ አቅራቢ ይህም በውጤቱ ላይ ተጽዕኖ አሳድሯል ብለው እንደሚያምኑ ገልጸዋል።
በአብዛኛው 98 ወይ ደግሞ 99% ወድቀናል ማለት ነው በአማርኛ የተፈተኑ ሰዎች። ከዛ ውጭ ግን ደሊብሬትሊ በቋንቋ የታረመ የሚመስል የሚታይ ግልጽ መረጃ ነው ያለው ማለት ነው። አሁን እኛ እንደተረዳ ነው ወይ ደግሞ እኛ እንዳየ ነው እንደተገነዘብ ነው እንደዚህ አይነት ነገር ነው ያለ ማለት ነው። የመንግስት ሰራተኛውን አቅም ለመገንባት ከሆነ ፍትሐዊ በሆነ መንገድ፣ ሳይንሳዊ በሆነ መንገድ የመንግስት ሰራተኛው ቢለካ ችግር የለውም። ግን አሁን እየተደረገ ያለው ከዛ ባሻገር ማለት ሰበብ ይመስላል ማለት ነው። እኔ አሁን ነገርኩ እንጂ በእኛ ዘስክ በከተማ ላይ የሚሰሩ በርካታ በጣም አቅም ያላቸው ልጆች የፐብሊክ ሰርቪስ ስራ አንቱ የተባሉ ልጆች እንዳለ ወድቀዋል። እንደዚህ ኢፍትሃዊ የሆኑ አሰራሮች ወይ ደግሞ ህግንና አሰራርን ተገን ተደርጎ የሚደርሱ ጥቃቶች አለባቸው።
የቀረበውን ቅሬታና አቤቱታ በተመለከተ ለአስተዳደሩ ላቀረብነው ጥያቄ አጭር የጽሁፍ ምላሽ በዋትሳፕ የሰጡን የፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ኮሚኒኬሽን ዳይሬክተር ወይዘሪት ሄለን ታደሰም ፈተናው የታረመው በአዲስ አበባ ዩኒቨርሲቲ መሆኑን ገልጸዋል። ቅሬታ ያለው አቤቱታውን በተዘጋጁ ቅጾች ላይ ሞልቶ ለቢሮ እያስገባ መሆኑን ዳይሬክተሯ ጠቁመው አስተዳደሩም ቅሬታዎቹን ለዩኒቨርሲቲው እንደሚልክ አስታውቀዋል። ቋንቋን በተመለከተ ለተነሳው ጥያቄ ሰራተኞቹ የተፈተኑት ራሳቸው በመረጡ ቋንቋ መሆኑና ፈተናው የታረመውም ምስጢራዊነቱ ተጠብቆ እንደሆነ አራሚዎችም ያረሙት የማንን ስራ እንደሆነ እንደማያውቁ ወይዘሪት ሄለን ተናግረዋል። በሌላ በኩል በአመራር ቦታዎች ላይ ከሚመደቡት የአንድ ብሔር አባላት ብዛት ከ40% መብለጥ የለበትም የሚል ውሳኔ እንዳለ የከተማው ባለስልጣናት በመንግስት የብዙሃን መገናኛዎች ላይ ቀርበው ተናግረዋል። ይህም የታች የስራ መደቦች እንደማይመለከትና በአመራር ላይም የሁሉንም ብሔሮች ተሳትፎ ለማረጋገጥ የተወሰደ እርምጃ መሆኑን ባለስልጣናቱ አስታውቋል። ፈተናውን ከወሰዱት መካከል ከ4000 በላይ የሚሆኑት በአመራር ቦታ ላይ ያሉ መሆናቸውን ከተማ አስተዳደሩ ጠቁሙ። ማለፊያውና ከ60% በላይ ውጤት ያመጡት 34% ብቻ መሆናቸው ተገልጿል። ቀደም ሲል የሰማችኋቸው ስማቸው እንዳንገልጥ የጠየቁን አስተያየት ሰጪ እርሳቸውን ጨምሮ እንዳላለፉ የተነገራቸው ሰራተኞች ፈተናው በታረመበት መንገድ ላይ እንደማይስማሙ በገለልተኛ አካል ሊታይላቸውም ቅሬታ አስገብተው እየተጠባበቁ መሆናቸውን አመልክተዋል።
አሁን ቅሬታ አቅርበናል እኛ ማለት ነው። የሽም ልጅላችን ያለ ቅሬታ ያቀረብን ልጆች ሌሎችም በጎን መረጃዎች አሉ። ለምሳሌ ተፈተንበት ኮዳችንና ያቀረብነው ዋና ይዘት እኛውን ጥያቄያችን እንደው ምንድነው የፈተና ወቀታችን ይውጣና ይታይልን ገለልተኛ የሆነ ወገን ይረመውና ይታይልን ነው እንደው የኛ ጥያቄ።
ይበንዲ እንዳለ ሲቪል ሰርቪሱን ብቁ ማድረግ የተረጋጋ ስርዓት እንዲኖር እንደሚያስችል በአዲስ አበባ ዩኒቨርሲቲ የህዝብ አስተዳደርና ልማት አመራር ትምህርት ክፍል ረዳት ፕሮፌሰር ዶክተር አደም ከድር በሰጡን አስተያየት ጠቁመው ዘና መሰጠቱ ተገቢ ነው ብሏል። ይሁን እንጂ ከመዘናው በፊት መስራት የነበረባቸው ጉዳዮች ነበሩ ይላሉ ዶክተር አደም አክለው።
አንድ ሀገር ወደዚህ ትልቅ ውሳኔ ከመሄዷ በፊት የሚያስፈልጉ ነገሮች አሉ፣ ሂደቶች አሉ ብዬ አምናለሁኝ። ለምሳሌ የኢትዮጵያ ፓብሊክ ሰርቪስ በህገ መንግስት ገለልተኛና ነጻ ሆኖ እንደሚሰራ፣ በሙያ ብቻ እንደሚያገለግል አልተጠቀሰም። እዚህ የሚገቡ ሰዎች ተመዝኖ ይገባሉ፣ ተፈትኖ ይገባሉ የሚባል መጠቀስ አለበት። የመጀመሪያው የህግ ማዕቀፎችን ማዘጋጀት ያስፈልጋል ማለት ነው። ያንን ካደረገ መንግስት ሰራተኞቹ የሚፈተኑትን ካወቁ፣ መቼ እንደሚፈተኑ ካወቁ፣ ግብአቶች ካሉ የሞራል ልዕልና አለው ማለት ነው። መንግስት የትኛውን ውሳኔ የወደቀውን ለማስቀረት የሞራል ልዕልና ይኖረዋል ማለት ነው። ስለዚህ መጀመሪያ ያለበት ከህግ ማዕቀፎቹ ነው ብዬ አምናለሁኝ። እሱን በእኔ ምልከታ አላየሁኝም። እሱም ብቻ ሳይሆን ባለው የትምህርት ሲስተም ጥራቱ ሳይጠበቅ ቀጥታ ወደ ምዘና መሄዱም ራሱ ትንሽ እየፈጠነ ይመስለኛል። ብዙ ሀገራት ወደዚህ ከመሄዳቸው በፊት ዋና ዋና ሲቪል ሰርቫንቱ ማወቅ ያለባቸው የሚመዘኑባቸውን ኤሪያዎች የጋራ ብሔራዊ የሆኑ የፈተና እንትኖች አሉና እሱን ካሳወቁ በኋላ ነው ወደዛ የሄዱት። ፈተናዎቹ በየትኛው ቋንቋ ይሰጣል፣ ከየትኛው የትምህርት አይነቶች ለምሳሌ የሀገር ታሪክ ሊሆን ይችላል፣ ሂሳብ ሊሆን ይችላል፣ የክህሎት ሌሎች አካባቢ ላይ የጋራ የሆኑ ፈተና ኤሪያዎች ከታወቁ ሰዎች በዘር በሃይማኖት ቅሬታ የሚያቀርቡት ነገር አይኖርም ማለት ነው። ስለዚህ ግልጽነቱ ካለ የፈተና ሂደቱ ሁሉ ከታወቀ፣ ተፈታኞች ይህን ሁሉ አውቆት ከሆነ በሚዲያ ከተነገረ፣ ቅድም እንዳልኩኝ ትልቁ የህግ ማዕቀፍ ብቻ ሳይሆን በተዋረድ ደግሞ ወደ ታች የሚሄድባቸው የህግ ገለጻ ከተሰጠ እነዚህ አይነት ቅሬታዎች፣ ብዥታዎች ይኖራሉ ብዬ አላስብም። ከዚህ አንጻር ለብዥታ ቦታዎች አሉ ሂደቱን ስላልጠበቅም።
በዚህ ጉዳይ ላይ ቀደም ሲል መግለጫ አውጥተው የነበሩት የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማና እናት ፓርቲ ፈተናውና በሰራተኞች ምደባ ሂደቱ የብሔር መስፈርት ሊካተት ነው መባሉ እንዳሳሰባቸው አስታውቀው ነበር። የህዝብ አስተዳደርና ልማት አመራር መምህሩ ዶክተር አደም ከድር በሰጡት አስተያየት ምዘናው የተደረገው የሲቪል ሰርቪስ ሙያዊ አቅምን ብቃት ማዕከል ለማድረግ ታስቦ ከሆነም መንግስት የኮታ አሰራርን መቀላቀል የለበትም፣ እንዲህ አይነት ውሳኔዎችን ሲያሳልፍም ሀገራዊ ጥቅምን ማስቀደም ይኖርበታል ሲሉ መክረዋል።
እኔን የሚገባኝ ይሄ የብሔራዊ የሲቪል ሰርቪስ ፈተና ሲሰጥ ሀገሪቷ ሜሪት ወደሚባለው ሲስተም ለመሄድ ነው ግምት ይኖረኛል። ኮታ የሚባል ነገር ካለ ከእሱ ጋር ትንሽ የመጋጨት ነገር ይኖራል። ብዙ ሀገራት መጀመሪያ ኮታ በምለው ውክልና ነስተካክ ብሎ ወደ ምዘናና ወደ ሜሪት ሄደዋል። ሜሪት ማለት እንግዲህ ሙያ መሰረት ያደረገ ቅጥር እድገት ማለት ነው። ስለዚህ ኮታ የሚል ካለ ከዚህኛው ጋር የሚጋጭ ይመስለኛል። እንግዲህ መንግስት ትልቁ ማድረግ ያለበት ብዬ የማስበው እንደዚህ አይነት ውሳኔዎችን ሲወስን ለብሔራዊ ጥቅም ብቻ ቢሆን ምንም የፖለቲካ ጥቅሞች ሳይታሰቡ ሀገርን፣ የሀገርን አንድነት፣ የሀገርን አስተዳደር ቀጣይነትን ለማረጋገጥ ከሆነ ትልቁ የመንግስት ቁራጥነት ነው ብዬ አስባለሁኝ። የሚሰሙ ነገሮች አሉ፣ ብዥታዎች ይነሳሉ። መንግስት የወሰዳቸውን ውሳኔዎች ወደ ፖለቲካ፣ ወደ ዘር፣ ወደ ሃይማኖት የሚወስዱ ሰዎች አሉ። ይሄን ሁሉ ለመቅረፍ ህዝቡም አንድ መብት አለው ብዬ አስባለሁ። መንግስት የወሰደውን ነገር ሳይወሰድ ማወቅ አለበት ብዬ አስባለሁኝ። ሁለተኛው የመንግስት አካላት እንደዚህ አይነት ትልቅ የሀገር ፕሮጀክትን ሲያነሱ በጣም ጊዜ ወስዶ ህዝቦች ተወያይቶበት ለፓርላማ ቀርቦ የተለያዩ አካላት ሀሳብ ሰጥቶበት ቢሆን አሁን የሚፈጠረው ብዥታ ይኖራል ብዬ አላስብም። ግን ጅምሩ የጊዜና የአንዳንድ የሂደት ችግር ቢኖርበትም መሆን ያለበት ነው ብዬ አምናለሁኝ።
ለሰራተኞቹ የምዘና ፈተናው የተሰጠባቸው የአዲስ አበባ ዩኒቨርሲቲና የኮተቤ ትምህርት ዩኒቨርሲቲ ኃላፊዎችም ፈተናው ሚስጥራዊነቱ ተጠብቆ መሰጠቱን ውጤቱ ይፋ በተደረገበት ወቅት በመንግስት የብዙሃን መገናኛዎች በሰጡት መግለጫ አስታውቀዋል። በዚሁ መግለጫ ወቅት በምዘናዊ ማለፊያነትም ማምጣት ሳይችሉ የቀሩት ሰራተኞች ዝቅ ባሉ ቦታዎች እንደሚመደቡ፣ ሁሉም ክንዋኔ ተጠናቆ አማራጭ ካልጠፋ በስተቀር ከስራ የሚሰናበት እንደማይኖር የከተማ አስተዳደሩ የፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ኃላፊ ዶክተር ጣሰው ገብሬ ተናግረዋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
ወጣት በጋሻው መብራቴ ልምዱና ችሎታውን አርሶ አደሮችን ለማገዝ ያዋለ ወጣት ነው። በጋሻው ቢፋርም ቴክ በተሰኘ ድርጅቱ በኩል በሚያደርገው እንቅስቃሴ ምክንያት የቶኒ ኢልምሉ ፋውንዴሽን የኢኖቬሽን ልህቀት ሽልማትን የመሳሰሉ ዓለም አቀፍና ሀገር አቀፍ ሽልማቶችን እንዲሁም እውቅናን አግኝቷል። ሀብታሙ ስዩም ከዚህ ወጣት ጋር ቆይታ አድርጓል።
ቢፋርም ቴክ የተመሰረተው 2012 ዓ.ም ነው እና በዚህ አዲስ አበባ ነበር የምኖረው። የምሰራበትን ጆ እየሰራሁኝ እንግዲህ የተለያዩ ቴክኖሎጂዎች አሉ። በተለይ ውጭ ሀገር ግን እኛ ሀገር ላይ ከፍተኛ የሆነ የቴክኖሎጂ ድጋፍ አርሶ አደሮቹ ያስፈልጋቸዋል። ስለዚህ የመጀመሪያ ስራ ፈጠራ ውድድር ቶኒ ኢልምሉ ፋውንዴሽን የሚባል ናይጄሪያ መሰረት ያደረገ የስራ ፈጠራ ውድድር ላይ አመልክቼ እሱን ውድድር ኢንተርፕረነርሽፕ ወይም የስራ ፈጠራ ስልጠናውን ካገኘው በኋላ ወደ አካባቢ በመሄድ ነው የስንዴ እህል መውቂያ በመግዛት በዛ በተሰጠኝ ፈንድ $5,000 ነበረ። በዛ ፈንድ ገዝቼ አርሶ አደሮቹን ለማገዝ የመውቂያ አገልግሎት ለመስጠት የጀመርኩት። የስንዴ መውቂያ እንደምታውቀው ሲዝናል ነው፣ ወቅታዊ ነው። 3 ወር ከወቀም በኋላ እንትኑ አቆመ። ወቅቱ መውቃቱ እንዳቆመ ቀጥታ ምንድን ያደረግኩት መሬት ተከራይቼ ለአንድ ሄክታር ተከራይቼ እዛው ተወልጄ ያደግኩበት ከተማ አነዋሪ ከተማ የምችለውን ያክል እዛ መሬት ላይ ለአርሶ አደሮቹ የሚጠቅም ለየት ያሉ ቴክኖሎጂዎችን፣ አሰራሮችን ለማሳየት መሬቱን በስነስርዓት መስራት ጀመርኩኝ። ስለዚህ እዛው ሆኜ የተለያዩ ጥናቶችን አደርግ ነበር። የምስር በሽታ አካባቢያችን ላይ ስላለ ከደብረሃን ግብርና ምርምር ጋር በመሆን የምስር በሽታ ሪሰርች መስራት እዛው ጀመርኩኝ። ማሳዬ ላይ ተከራይቼ ነው ማሳውን። ስለዚህ ማሳይ ላይ አልጠፋም። የተለያዩ ሰዎች ይመጣሉ፣ ትምህርት ያገኛሉ። በመሀል ከሸዋሮቢት እና በአፋር በኩል የአንበጣ ወረርሽኝ ተከሰተና ሌላ ሀገር ላይ በድሮን ቴክኖሎጂ በመታገዝ አንበጣ በሽታን የሰብል በሽታን በመለየት ቁጥጥር እንደሚያደርጉ አውቃለሁ እና ስለሱ ደግሞ ጥናት ማንበብ እና ኔትወርክ ማድረግ ጥረት አደረግኩኝ። ከዛ በኋላ ንስር አግሪቴክ የሚባል ሁለተኛ ስታርታፕ ካምፓኒ ለማቋቋም ከጓደኞች ጋር ጥረት አደረግኩኝ። እኔ የማውቃቸውን ሊተገበሩ የሚችሉ የአግሪካልቸራል ቴክኖሎጂ የግብርና ቴክኖሎጂዎችን መሬት ላይ ለማውረድ አርሶ አደሮቻችንን ለማገዝ ነው ጥረት እያደረግኩ ያለሁት እና ይህንም ከፍተኛ ፍላጎት አለኝ። ያን እየሰራሁ ነው ያለሁት።
ቢፋርም ቴክኖሎጂ የተባለው ተቋምህ በሌላ ምዕራፍ ጥረት እያደረገባቸው ከሚገኙ ጉዳዮች መካከል አንዱ ዘመናዊ የእርሻ ደጋፊ መሳሪያዎች ያሏቸው ሰዎችና ገበሬዎች የሚገናኙበትን ድልድይ መፍጠር እንደሆነ ሰምቻለሁ። ስለዛ እስቲ ጥቂት ንገረኝ።
እንግዲህ እዛ ቢፋርም ቴክን ለማቋቋም ጥረት እያደረግኩበት ባለውበት ወቅት እየወቃሁ ነው። አርሶ አደሮቻችን እኛ አካባቢ ላይ ይመጣሉ፣ መውቂያ ወረፋ ይይዛሉ። በጣም የኔን አስቀድምልኝ ይጋብዛሉ። ምን ይላሉ እና አርሶ አደሮች መውቂያም ሆነ ትራክተር በአቅራቢያቸው ለማግኘት የሚያስችላቸው ቴክኖሎጂ የለም። ያሉትም ጥቂት የግብርና መውቂያ እና ትራክተር መካናይዜሽን አገልግሎት የሚሰጡ ድርጅቶች አንዱ አካባቢ ላይ ብዙ ይኖራሉ፣ አንዳንዱ አካባቢ ላይ ደግሞ ከፍተኛ እጥረት አለ። ስለዚህ እንደ ራይድ ወይም እንደ ኡበር የሚያገናኝ ዲጂታል ፕላትፎርም ለመስራት ነው ቢፋርም ቴክ የሚባል ሞባይል አፕሊኬሽን እና ኮል ሴንተር ያለው አርሶ አደሮቻችንን የሚፈልጉትን የግብርና መካናይዜሽን አገልግሎት ወይም የመውቃት ወይም የማረስ አገልግሎት በአቅራቢያቸው የሚያገናኝ ፕላትፎርም ወይም ድልድይ ለመስራት ጽንሰ ሀሳቡን በሌሎች ሀገሮችም እየተደረገ ስለሆነ አፕሊኬብል የሆነ ስለሆነ እሱን ጥረት አደረግኩኝ። ከዛም በኋላ በእሱ ላይ ጥናት አደረግኩና ሞባይል አፕሊኬሽኑ ተሰራ። ምንድን ነው የአርሶ አደሮቻችን ሞባይል አፕሊኬሽን ስለማይጠቀሙ አርሶ አደሮቻችን በቀላሉ እጃቸው ላይ ባለው ስልክ በኮል ሴንተር በአጭር ቁጥር ደውለው ነው የምናገናኛቸው። በተጨማሪም ባለትራክተሮች ኦፕሬተር ይፈልጋሉ። ኦፕሬተሮቻቸው ቢሄዱ በአንድ ቀን እንኳን ኮምባይነር ብዙ ብር ያጣሉ ባለኮምባይነሮቹ። በተጨማሪም ያን ኮምባይነር ከልማት ባንክ በብድር ነው አገልግሎት ወስደው እየተጠቀሙ ያሉት። ስለዚህ የሚከፍሉት ዕዳ አለባቸው። ስለዚህ የተማሩ ስኪልድ ኦፕሬተር ለማገናኘት እንደዚሁም ሳስ ሶፍትዌር በመጠቀም ቢፋርም ሳስ ሶፍትዌር እንትን አድርገን ፕላትፎርሙን ሰርተን አሁን አየር ላይ አለ። ሞባይል አፕሊኬሽኑ ተሰርቷል፣ ግን የተወሰኑ ሶፍትዌሮች ይቀሩታል። ስለዚህ በቅርብ ይህንን እውን እናደርጋለን።
እርሻ ለብዙ ዘመናት የቆየ የአብዛኛው የኢትዮጵያ ሕዝብ መተዳደሪያ የሆነ ዘርፍ ነው። ይህ ህብረተሰብ ደግሞ ለዘመናት ይዞት የቆየው ባህላዊ አስተራረስ፣ ባህላዊ የግብርና ባህል አለ። ያንን በተቻለ መንገድ ቀይሮ ወደ ዘመናዊው እንዲራመድ ለማስቻል ነው ጥረት እያደረክ ያለኸው። በዚህ ሂደት ውስጥ የገጠሙ ችግሮች ምንድን ነበሩ?
አዎ፣ ይህንን ቴክኖሎጂው ላይ ለመስራት ጥረት እያደረግኩ ባለውበት ሰዓት ላይ እንደምታውቀው የተለያዩ ችግሮች ያጋጥማሉ። በተለይ ስታርታፕ ካምፓኒ ለማቋቋም ጥረት በምታደርግበት ሰዓት ከአመዘጋገቡ ጀምሮ የቴክኖሎጂ ጥረት ይኖራል። በተጨማሪ አርሶ አደሮቻችን አሁን እኛ የመውቃት አገልግሎት እየሰጠን ነው፣ በጣም ደስተኛ ናቸው። ትክክለኛና የሚጠቅም ቴክኖሎጂ ካመጣን ምንም አይነት ማሳመንና ከፍተኛ ጥረት አያስፈልግም። እነሱ ጠቃሚ መሆኑን ከተረዱ በኋላ ቢያንስ ከጎረቤታቸው ከተረዱ በኋላ ይተገብሩታል። ነገር ግን ይህንን ቴክኖሎጂ እውን ለማድረግና ለማስቻል ከኔትወርክ ጀምሮ አካባቢያችን ላይ ካሉት ግጭቶች ጀምሮ በተጨማሪም ይህንን ስራ ተረድቶ ከማገዝ አንጻር ከፍተኛ እጥረት ችግር ያጋጥማል። ነገር ግን በተቃራኒ ደግሞ መንግስት ዲጂታላይዜሽን 2025 እቅድ ይዞ ወጣት ስራ ፈጣሪዎችን የማገዝ በዚህ ዘርፍ ላይ ያሉትን አነስተኛም ቢሆን ግራንት የመስጠትና የማበረታታት ሂደቶች ከመንግስት በኩል ስላሉ በሱ በኩል በጣም ነው የምናመሰግነው። በችግሩ ውስጥ እንግዲህ ስራ ቁመህ እነኚህ ስራዎች ስትሰራ ከኮሮና ጀምሮ ከግጭቱ ጀምሮ የተለያዩ ፈተናዎች እንደውም ተስፋ የሚያስቆርጡ ተመልሶ ወደ ቅጥር ዓለም ወይም ወደ ሌላ ለማስኬድ የሚያስችሉ ብዙ ፈተናዎች ያጋጥማሉ። ነገር ግን የያዝኩት ዓላማ በምችለው በሙያዬም ከፍተኛ ጥረት ለማድረግ ስለሆነ ቢፋርምቴክን ለማቋቋም ችያለሁ። አሁን እንግዲህ ፋይናላይዝ አድርጎ ይህን ዲጂታል ፕላትፎርም በመላው ሀገሪቱ በተለያየ ቋንቋ ሊያገናኝ የሚችል ድልድይ ለመስራት ነው።
ቢፋርም በጥቂት ዓመታት ውስጥ እንደዚህ ያሉ ለውጦችን ማስመዝገብ ችሏል። የተለያዩ ሀገር አቀፍ እንዲሁም ደግሞ ዓለም አቀፍ ሽልማቶችንም ለማሸነፍ ችለሃል። ይዘኸው በመጣኸው አዲስ ሀሳብ ምክንያት የመጪ ዘመን ፍላጎትህ፣ የመጪ ዘመን ግብህ ምንድን ነው? ከጀመርከው አንጻር ምን ለማድረግ አስበሃል?
የመጪው ዘመን ግቤ እንግዲህ በግብርና ቴክኖሎጂ ሀገራችንን የበኩሌን ጥረት ለማድረግ ከፍተኛ ምኞትና ፍላጎት አለኝ። ያንንም እውን እንደማድረግ እግዚአብሔር እንደሚረዳኝ ተስፋ አደርጋለሁ። በመጪው በቅርብ ጊዜያት ይሄ ዲጂታል ፕላትፎርም ተቋቁሞ የተለያዩ የአግሪካልቸራል ቴክኖሎጂዎችን በዛ ዲጂታል ፕላትፎርም ውስጥ ወይም መድረክ ውስጥ በእኛ ድርጅት በኩል በቀላሉ አርሶ አደሮች የሚጠቅም ቴስት የተደረገ የተረጋገጠ የግብርና ቴክኖሎጂዎችን የሚቀርብበት ትራክተርና መውቂያ ያላቸው ሰዎች ከትራክተር ከሚፈልጉ ማህበረሰብ ጋር የሚገናኙበት በተጨማሪም የተለያዩ የግብርና ኢንፑቶች ግብአቶች ሁሉ ጭምር የሚቀርብበት እኛም ደግሞ ወደ ተለያዩ ሀገሮች ኔትወርክ ክሬት አድርገን አቅም ገንብተን የተለያዩ ጠቃሚ የሆነ ለኛ አገር ተስማሚ የሆነ የግብርና ቴክኖሎጂዎችን በእኛ በኩል የሚቀርቡበት ትልቅ የግብርና ድርጅት እውን እንዲሆን ማስቻል ነው የኔ የመጪው ህልም።
በጋሻው እንደማይህ በጣም ወጣት ነህ፣ በስራህም ደግሞ ለመርዳት እየተንቀሳቀስክ ያለው ደግሞ በአብዛኛው ወጣቶችን ነው። በዚያው ልክ ግን በርካታ ወጣቶች የግብርናውን መስክ ለመሳተፍ በግብርናው መስክ ውስጥ አልፈው ያሉትን በረከቶች ለመሰብሰብ ያላቸው ፍላጎት በተለያዩ ምክንያቶች ሲቀንስ ወይንም ደግሞ ሲያፈገፍግ እናያለን። እነዚህን ሁኔታዎች ለመቀየር ምን ማድረግ አለባቸው?
አሚን የግብርናው ዘርፍ ከፍተኛ የሆነ የሰው ኃይል መያዝ የሚችል ከፍተኛ የሆነ ስራ አጥ ቁጥርን መያዝ የሚችል እና ወጣቶች ሊሰማሩበት የሚችሉበት በጣም አስደሳች የስራ ዘርፍ ነው። ለምሳሌ እኔ እንደ ማንኛውም ኢትዮጵያዊ ወጣት ተምሬ ወደ የተለያዩ መስሪያ ቤቶች ተቀጥሬያለሁ። ነገር ግን እኔ በጣም ደስተኛ የሆንኩት አካባቢ ላይ ሄጄ ከአርሶ አደሮች ጋር አብሬ እዛው ያለውን የግብርና ችግር አብሬ እያየሁ መፍትሄ ለማምጣት ከመፍትሄ ከሚሰጡት ሰዎች መካከል ለመሆን ጥረት በማደርግበት ሂደት ውስጥ ነው ራሴን ደስተኛና ራሴን ፈልጌ ያገኘሁት። ስለዚህ ወጣቶች ወደዚህ ስራ ቢሰማሩ በጣም ነው የሚያተርፉት፣ በጣም ነው ህይወታቸው የሚቀየረው፣ በጣም ሀገራቸውን ሁሉ ይቀይራሉ። ለምሳሌ በሱፐር ማርኬቶች ሄደህ የተለያዩ ምርቶችን ብትመለከት ስቲኪን እንኳን ይሄ የጥርስ ስንጥር ከቻይና ነው የምንገዛው በዶላር። እኛ ግን በምስራቅ አፍሪካ ከፍተኛ የባምቡ ወይም ደግሞ የቀርከሃ ሀብት አለን። እኛ ወጣቶች ተሰማርተው ሰርተው ከውጭ የሚገቡትን መተካት የምንችልባቸው ዘርፎች አሉ። ነገር ግን ምንድነው የተለመደው? ቢዝነስ አስ ዩዥዋል የተለመደ ስራ መስራትን ነው የያዝነው። ለምሳሌ ባጃጅ የሆነ ሰው ከገዛ እኛ ባጃጅ እንገዛለን ደግመን። ለየት ያለም ሰው ደግሞ ወደ እንደዚህ አይነት ስራ ሲገባ ማበረታታት አይኖርም። ዲስከሬጅ አካባቢው ሁኔታው የሚያበረታታ ሁኔታዎች ብዙ ጊዜ አይፈጠሩም። ስለዚህ ወጣቶች በዚህ ዘርፍ ላይ ቢሰማሩ ከፍተኛ የግብርና ችግር አለ ማለት ከፍተኛ የሆነ ገበያ አለ ማለት ነው። ያን ችግር ለመቅረፍ የመጣ ሰው ከፍተኛ በረከት ያገኛል፣ በከፍተኛ የሆነ ትርፍ ያገኛል። በዛ ላይ ደግሞ እጅግ አስደሳች አገር የሚጠቅም የውጭ ምርቶችን የሚተካ ምርት ማምረት ይቻላል በቀላሉ።
እጅግ በጣም አመሰግናለሁ በጋሻው መብራቴ። የኢትዮጵያ ገበሬዎችን ሊጠቅም የሚችል መርሃ ግብር ዘርግተህ በመንቀሳቀስ ላይ የምትገኝ ወጣት ነህ። ቢፋርም የተባለ ተቋምም አስተዳዳሪ ነህ። በእጅጉ አመሰግናለሁ። ያሰብከው ተሳክቶ ደግሞ ዳግም ተገናኝተን በስኬት ዙሪያ ለማውራት ያብቃን። በጣም አመሰግናለሁ። መልካም ምሽት ይሁንልህ።
እኔም በጣም አመሰግናለሁ ለአሜሪካ ድምፅ ሬዲዮ ሀብታሙ። በዚህ አጋጣሚ ቢፋርም ቴክን ለማገዝ ለማበረታታት፣ በዚህ ሂድ ምክር አገልግሎት ለመስጠት የሚፈልጉ በውጭም ሆነ በሀገር ውስጥ ያሉ ይህን የግብርና ስራ በምሰራበት ወቅት ጥረቴን ለማገዝ ወይም ለመምከር አቅጣጫ ለማስያዝ የሚፈልጉ ካሉ በዚሁ አጋጣሚ ጥሬን አቀርባለሁ። እጅግ አድርጌ አመሰግንሃለሁ።
መቀመጫውን በዩናይትድ ስቴትስ ያደረገ ለትርፍ ያልተቋቋመ ድርጅት ከሩዋንዳ መንግስት ጋር በመተባበር በማህፀን ፍስቱላ ህመም ለሚሰቃዩ ሴቶች የሚሰጠው የነጻ የቀዶ ጥገና አገልግሎት ጤናቸውን ብቻ ሳይሆን ክብራቸውን እየመለሰላቸው ነው። ስመኝሽ የቆየ የቲና ትሪንን ዘገባ ታሰማናለች።
በሩዋንዳ ዋና ከተማ ኪጋሊ ዝናባማ የሆነው ቀን ለነዚህ የሩዋንዳ ሴቶች አስደሳች ቀን ነው። በፊስቱላና ሌሎች የማህፀን ችግሮች የሚሰቃዩ ሴቶችን ለመርዳት ወደ ከተማዋ የገቡትን የዩናይትድ ስቴትስ ቡድን አባላት በደስታ አቀባበል እያደረጉላቸው ነው። ከነዚህ ሴቶች መካከል አንዷ ጁሊያን ይራንዲናቦ ስትሆን ልጇን በምትወልድበት ወቅት በፊኛዋ ላይ በደረሰው ጉዳት ምክንያት ሽንቷን መቆጣጠር አትችልም ነበር።
ፊስቱላ caused me depression. ፊስቱላ የመንፈስ ጭንቀት እንዲያድርብኝ አድርጎኛል። ሰርቼ ገንዘብ ማግኘትም ሆነ እንቅስቃሴ የሚጠይቁ ስራዎችን መስራት አልችልም። ልጄን እንኳን ለመንከባከብ እጅግ እቸገራለሁ። ስለዚህ ለሚያስፈልጉን ነገሮች የባለቤቴን እጅ መጠበቅ አለብኝ።
የማህፀን ፊስቱላ አንዲት እናት በወሊድ ወቅት በሚያጋጥማት የተራዘመ ምጥ ወይም መጥፎ ቀዶ ጥገና ምክንያት በመውለጃ ቱቦና በሽንትፍኛ ወይም በፊንጢጣ መካከል የሚፈጠር ጤናማ ያልሆነ ቀዳዳ ነው። ይህ አስከፊ ጉዳት የደረሰባት ሴት ሽንት፣ ሰገራ ወይም ሁለቱንም መቆጣጠር እንዳትችል ያደርጋታል። በሽታው ከሚያስከትለው ከፍተኛ ህመም በተጨማሪ አብሮ የሚመጣው መጥፎ ጠረን የመዋረድ ስሜት እንዲሰማቸውና ከማህበረሰቡ እንዲገለሉ ያደርጋቸዋል። አሁን ይራንዲናቦ ዩናይትድ ስቴትስ የሚገኘውና ለትርፍ ያልተቋቋመው ዓለም አቀፍ የሴቶችና ልማት ድርጅት ባሰባሰባቸው በጎ ፈቃደኛ የቀዶ ጥገና ባለሙያዎች እርዳታ በተደረገላት ቀዶ ጥገና ወደ ቀድሞ ህይወቷ መመለስ ችላለች። ባርባራ ማርጎሊስ የድርጅቱ መስራችና ስራ አስፈጻሚ ናቸው።
When you have fistula, trust me, it is
ፊስቱላ በሽታ አመኑኝ፣ አንዲት ሴት ሊያጋጥማት ከሚችለው በጣም የከፋ ሁኔታ ነው። ሰዎች ልክ ለምጽ እንዳለባት ሰው ነው የሚያዩዋት። ማንም ሰው አጠገቧ መድረስ አይፈልግም። ሁልጊዜ እንደሸተተች ናት። ልጆቿ እንኳን አጠገቧ መሆን አይፈልጉም። አንዳንዴ ደግሞ ባሏም ሊተዋት ይችላል። በዚህ ምክንያት ከማህበረሰቡ ትገለላለች። ወደ ቤተክርስቲያን መሄድም አትችልም። በዚያ ላይ ደግሞ ሽንቷ ወይም ሰገራዋ ስለሚያመልጣት መንገድ ላይ በእግሯ መሄድም አትችልም። እኛ እዚህ የመጣነው ይህንን ለማስተካከል ነው።
የቀዶ ጥገና ቡድኑ በአመት 3 ጊዜ ወደ ሩዋንዳ የሚጓዝ ሲሆን እንደ አውሮፓውያን አቆጣጠር ከ2010 ዓ.ም ጀምሮ የሚሰለጥኑ የሕክምና ተማሪዎችንና ሌሎች ድጋፎችን እያደረገ ከሚገኘው የሩዋንዳ መንግስት ጋር በቅርበት ይሰራል። በሩዋንዳ ዩኒቨርሲቲ የሕክምና ተማሪ ሆነችው ክርስቲ ማናይ ቢቢያን ሩዋሞ እንደ አውሮፓውያን አቆጣጠር በ2022 ጀምሮ የዚህ የፊስቱላ ቀዶ ጥገና ፕሮግራም አካል ሆና በማገልገል ላይ ትገኛለች።
ፊስቱላ patients come in
a የፊስቱላ ህመምተኞች የሚመጡት በጣም በሚያሳዝን ሁኔታ ውስጥ ሆነው ነው። ቀዶ ጥገና ከተደረገላቸው በኋላ ግን እየሳቁ እያመሰገኑና ወደ ቤታቸው ለመሄድ ጓክተው ነው የሚሄዱት።
ማርጎሊስ በበኩላቸው የሴቶችን ጤና ማሻሻል ለነሱ ብቻ ሳይሆን ለቤተሰቦቻቸውና ለማህበረሰባቸው ምን ያክል ጠቃሚ እንደሆነ ያስረዳሉ።
ሴቶች ለጠንካራ የቤተሰብ መዋቅር መሰረት እንደሆኑ እናውቃለን። ስለዚህ አንዲት ሴት ጤነኛና ደስተኛ ከሆነች፣ ክብሯ ከተመለሰላት ቤተሰቧ በሙሉ ስኬታማ እንደሚሆን እናውቃለን።
ከቀዶ ጥገና ቡድኑ ጋር ላለፉት 6 ዓመታት የሰሩት ዶክተር ሪቻርድ ኒያንጋቦ የቡድኑ ሁለገብ አሰራር ለስኬታማነቱ አስተዋጽኦ ማድረጉን ይገልጻሉ።
በሽታውን ብቻ አይደለም የምናክመው፣ ሰዎችን የምናክመው። ስለዚህ ቀዶ ጥገናው ከተደረገላቸው በኋላ አንዳንዶቹ ትናንሽ ንግዶችን መጀመር ችለዋል። አንዳንዶቹ ደግሞ በተለይ ወጣቶቹ የትምህርት ቤት ክፍያ ተከፍሎላቸው ወደ ትምህርት ቤት ተመልሰዋል።
ማርጎሊስ እንደሚሉት የሕክምና ቡድኑ ከሚያከናውነው ቀዶ ጥገና ጎን ለጎን ለትምህርትና ተግባር ተኮር ስልጠናዎችም ትኩረት ይሰጣል።
ስራችንን ጨርሰን ወደ ቤታችን ስንመለስ ይሄ ፕሮጀክት ቀጣይነት እንዲኖረው እንሻለን። ሩዋንዳውያኖች በራሳቸው ይህንን ስራ መስራት ይችላሉ።
ከፊስቱላ በሽታ ያገገመችው ኒራንዲናቦም በዚህ ትስማማለች።
ሴቶች ያለባቸውን ችግሮች ሳይደብቁ ሕክምና እንዲያገኙ አበረታታለሁ። ፊስቱላ ታክሞ መዳን የሚችል በሽታ ነው። ለማገገምና ወደ ቀድሞ ህይወት ለመመለስም ይቻላል።
ዓለም አቀፉ የሴቶችና ልማት ድርጅት ከሩዋንዳ አጋሮቻቸው ጋር በመሆን እስካሁን ከ4500 በላይ ለሚሆኑ ሴቶችና ህጻናት የህክምና አገልግሎት ሰጥተዋል። 1400 ለሚሆኑ የፊስቱላ በሽተኞችም ከቀዶ ጥገና በተጨማሪ ሰውነትን መጠገን ብቻ ሳይሆን ክብርንም የሚመልስ ህይወት ቀያሪ ህክምና አካሂደዋል።
የተከበራችሁ ተመልካቾቻችን የነበረን ቆይታ እዚህ ላይ ተጠናቋል። በነገው ምሽት በሌላ መሰናዶ እንጠብቃችኋለን። ኤደን ገረሙ መሰናዶውን በመምራት ኤልያስ አስማረ በቅንብሩ አብረናችሁ ነበርን። የዛሬን ፈጸምን። ሰላም ጤና ይስጥልን። ደህና ሁኑ።